የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ ከተማ በቀጥታ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀምሯል። እንደምን አመሻችሁ አድማጮቻችን። ዛሬ ቀኑ ሐሙስ ሚያዝያ 24 2011 ዓ.ም ተመረጥ ነው። ለምሽቱ ከሰነቅናቸው መሰናዶች መካከል እነሆ ለቅምሻ። ዛሬ በተለያዩ አማራ ክልል ከተሞች ትዕይንተ ህዝቦች ሲካሄዱ ውለዋል።
አሁን በቅርቡ ደግሞ በመተከል በተለያየ በቀስ ህጻናትና ሴቶች እያለቁ የክልሉ መንግስት ምንም አይነት ምላሽ ባለመስጠቱ አንድ ይሄን ለመቃወም የወጣንበት ነው።
ከሰልፉ አስተባባሪዎች መካከል አንድ ሆኖን ወጣት እንዳላማው ከበደን እየሰማ ነው። ሙሉ ዘገባው ካፍታ ቆይታ በኋላ ለእናንተ ይደርሳል። የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ በነገው ዕለት በአዲስ አበባ ቲያትርና ባህል አዳራሽ ሳንሱር የባህል ትግልና ነጻነት የተሰኘ ትርኢት ተሰናድቷል።
እውነታን እንዳለ የሚዘግብ ኒውትራል ከጥግ ሆኖ ነው ጋዜጠኝነት የሚዘግበው እሚለው አስተሳሰብ በእጅጉ በክሪቲካል ስተዲስ በተለይ በካልቸራል ስተዲስ እየተጠየቀ ያለ አስተሳሰብ።
የትርኢቱ አስተባባሪ የሆነውን ረዳት ፕሮፌሰር ሱራፌል ወንድሙን የሰማነው ስለ ትርኢቱ ይዘትና ዓላማ ቆየት ብሎ ያወጋናል። ድሬዳዋን ከጥም በተወሰነ መንገድ የሚታደግ ግንባታ ስለመጠናቀቁና ሌሎች ሀገርና ዓለም አቀፍ ጉዳዮችን የሚነኩ ዘገባዎች በተከታታይ እናሰማቸዋለን። አብራችሁ የማመሸው አፍታሙ ስዩም ነኝ። በመጀመሪያ የዓለምን ውሎና ዳር የሚናገሩ ዜናዎችን እናሰማቸዋለን። ሶሻሊስቱ የቬንዙዌላ ፕሬዝዳንት ኒኮላስ ማድሮ በሥረ ሥልጣኑን ዛሬም ይሙጥኝ እንዳሉ ናቸው። ተቃዋሚ መሪ ሁዋን ጓይዶ የጦር ሰራዊቱን መሪዎች ለማስከዳት ሳይቻላቸው መቅረታቸውን ተከትሎ ማድሮ ጦር ሰራዊቱን ማናቸውንም የመፈንቅለ መንግሥት ሥራ ተቃውሞ ሲሉ ጥሪ አቅርበዋል። በተቃውሞ የተወጠሩት ማድሮ ለሁለት ቀናት ከዘለቀው የተቃውሞ ሰልፍ በኋላ ከከፍተኛ የጦር ሰራዊት ባለሥልጣናት ጋር ባካሄዱት ስብሰባ ፍልሚያ ላይ ነን፣ ሞራላችሁን ከፍ አድርጋችሁ ማናቸውንም ከሃዲ የመፈንቅለ መንግሥት ሴራ ጠንሳሾች ታገሉ ማለታቸው ተጠቅሷል። ዩናይትድ ስቴትስ በኢራን ላይ የጣለቻቸውን የኢኮኖሚ ማዕቀቦች አጠናክራለች። ዩናይትድ ስቴትስ ኢራን ለአንዳንዶቹ ዋና ዋና የነዳጅ ገዢዎቿ መሸጧን እንድትቀጥል ሰጥታ የነበረውን ፍቃድ ዛሬ ሰርዘዋለች። በዚህ መሰረት ለስምንት ሀገሮች ነዳጅ እንድትሸጥ ተሰጥቷት የነበረው ፍቃድ ያበቃ ሲሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ከዚህ በኋላ በኢራን መንግስት ላይ ከምንጊዜውም የጠነከረ ጫና እናሳድርበታለን ብለዋል። አድማጮች፣ ለአሁን ያሉን ዜናዎች እነዚህ ናቸው። ቆየት ብለው ደግሞ አዳዲስ ዜናዎች ካሉ አቀርብላችኋለሁ። ወደ መጀመሪያው መሰናዱ እናመራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩ
አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ዛሬ በተለያዩ የአማራ ክልል ከተሞች የተቃውሞ ትዕይንተ ህዝቦች ሲታዩ ውለዋል። የትዕይንተ ህዝቦቹ ምክንያት ምንድነው? በወቅቱስ ምን አይነት ሐሳቦች ተነሱ የሚለውን የሚነግረን ቀጣዩ የባህር ዳር ወኪላችን አስቴር መስጋናው ዘገባ ነው።
ዛሬ በባህር ዳር፣ በጎንደር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ደብረ ታቦርና በሌሎች ከተሞች ሰላማዊ ሰልፍ ተካሂዷል። የሰልፉ ዓላማ ደግሞ በሀገሪቱ በተለያዩ አካባቢዎች ባሉ የአማራ ብሔር ተወላጆች ላይ እየደረሰ ያለውን ብሔር ተኮር ጥቃት ይቁም፣ የክልሉም ሆነ የፌዴራል መንግስት ቸልታ ይብቃ የሚሉና ሌሎች አጀንዳዎችን የያዘ ነው ይላል የሰልፉ አስተባባሪ ወጣት እንዳላማው።
የዛሬው ሰልፍ ዓላማ በሁለት በኩል ያለ ነው ማለት የፌዴራል መንግስቱንም የክልሉንም በመቃወም የወጣ ነው። ነገር ግን በተለይም በዋናነት በአጣዬ፣ በከሚሴ፣ በሸዋ አካባቢ ማለት ነው እንዲሁም በጎንደር ታውን ቀደም አሁን በቅርቡ ደግሞ በመተከል በተለያየ በቀስ ህጻናትና ሴቶች ያለቁ የክልሉ መንግስት ምንም አይነት ምላሽ ባለመስጠቱ አንድ ይሄን ለመቃወም የወጣንበት ነው። ሁለተኛ አላማው ምንድነው? የድሮ ባዴን የሆኑ አዴፓ ስሙን ከቀየረ አዴፓ ከሆነ ወዲህ ርዕሰ መስተዳድር ከመቀየር ውጭ ምንም አይነት የክልላዊ መዋቅርም ሆነ ተቋማዊ ለውጥ ሳይመጣ ምንም የሰራው ስራ ባለመኖሩ ልክ ትናንት የህዋት ገረድ እንደነበረው አሁን ደግሞ የኦህዴድ ተላላኪ ገረድነቱን ስለከተለ ያንን ማሳወቅ ነው። ሶስተኛው ዶክተር አምባቸው የክልሉ ፕሬዝዳንት ማለት ነው በአምቦ እንዲሁም በከሚሴ ሂደው ያማራን ህዝብ አስከፍተዋል። ለዛ ይቅርታ እንዲጠይቁ የማይሆኑ ከሆነ ደግሞ ስልጣናቸውን በክብር እንዲያስረክቡ እስከ መጠየቅ ድረስ በግልጽ የጠየቅንበት ነው ማለት ነው። እነዚህን ያካተተ ነው በኋላም
ስሜት ማበል ይባላል። የአማራ ማህበር ምክትል ፕሬዝዳንት ነኝ። የዛሬው ሰልፍ ዋና አላማው የፌደራል ሆነ የክልሉ መንግስት ወገኖቻችን በየቦታው እያለቁ ነው፣ እየሞቱ ነው፣ እየተጨፈጨፉ ነው፣ እየተሳደዱ ነው፣ ግን መፍትሄ አጥቶ መልስ ሊሰጠን አልቻለም። ስለዚህ መልእክታችን ደርስ እንፈልጋለን። አሁን መተከል ብዙ ሰው እያለቀ ነው። ህጻናት፣ ምንም የማያውቁ ህጻናት እየተገደሉ ነው በጦርና በሳንጃ ማለት ነው። ስለዚህ እኛ ፍትህ እንፈልጋለን። ይሄ የመጨረሻ ሰልፋችን ነው። አሁን ላይ ከዚህ በኋላ እኛ መብታችንን እናስከብረው በወሬም በእንትንም ብቻ አይደለም፣ እኛ እጅ አለን።
ሰልፉን ለማካሄድ የመንግስትን ፍቃድ አልጠየቅንም። ነገር ግን የመንግስት አካል ተገኝቶ ጥያቄያችንን በጽሁፍ እንዲቀበለን ጥሪ ብናደርግም ማንም አልተገኘም ነው ያለው ወጣት እንዳለመው።
እንደውነት ያው ሰልፉ ከአሁን ቀደም ይደረግ እንደነበረው ፈቃድ ጠይቀን አግኝተን ምናምን ያደረግነው አይደለም።
በጉዳዩ ዙሪያ ከአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት የሚመለከተውን አካል በስልክ ለማግኘት ያደረኩት ሙከራ አልተሳካም። ግን ሰልፉን አስመልክቶ ትናንት የአማራ ዲሞክራሲያዊ ፓርቲ አዴፓ በድረገጹ መግለጫ ያወጣ ሲሆን በመግለጫው ያተተው ነገር ቢኖር አማራ የመሰሉ የአማራን ህዝብና አጀንዳዎች የመንጠቅና የማስጣል ድራማዎች ተጠናክረው ቀጥለዋል። በመሆኑም በክልላችን በተለያዩ አካባቢዎች ሰላማዊ ሰልፍና አድማ እንዲካሄድ መንግስትና ድርጅት ተዳክሞ ስርዓት አልበኝነት እንዲሰፍን የሚሰሩ ኃይሎችን በጋራና በተባበረ ክንድ በመታገል ውስጣዊ ጥንካሬያችንና ጉልበትን ችግሮቻችንን ለመፍታት ርብርብ ማድረግ ይኖርብናል ነው ያለው። በሀገሪቱ ብሎም በክልሉ ላይ ስለተፈጠረው አለመረጋጋት የህግ የበላይነትን ለማስከበር ከፌደራልና ከክልል የፖለቲካ አመራሮችና የጸጥታ ኃይሎች ጋር የምክክር መድረክ ከሁለት ቀናት በፊት በባህር ዳር ከተማ ተካሂዶ ነበር። በውይይቱ የተወሰደውን አቋም ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እንዲህ ተናግረው ነበር።
ዋናው መፍትሄ የህግ የበላይነትን ማረጋገጥ ነው። በየትኛውም ቦታ ዜጎች በዜግነታቸው ተከብረው የሚኖሩባት በብዝሃነት ያጌጠችው ሀገራችን ጎልብታ የምትወጣበት ዜጋን ከነበረበት ከሀገሩ ምድርና ከአካባቢው የሚያፈናቅል የከፋው ወንጀልና ተጠያቂነቱን እንዲታይ የሚያደርግና ሁሉም ባለበት ተረጋግቶ ኋላ ቀርነትንና ህይወቱን የሚያሸንፍበትና የሚለውጥበት ስርዓት ነው እዚህ ሀገር መገንባት ያለበት። የመከላከያ አካላት፣ የፌደራል ፖሊስ፣ የክልሉ ከፍተኛ አመራር አካላትና የሚመለከተው ሁሉ ተሰባስበን የመከርነው ተልኮ የሰጠነው ካጭር ጊዜ አኳያ ይህንን ውል ሊያደርግ የሚችል ስራ ነው። ያፋጣኝ እቅድ ተዘጋጅቶ በሁሉም አካባቢ ሰላማዊ ሁኔታ እንዲረጋገጥ እንዳገርም እንዳካባቢም ለመስራት የታሰበና የተዘረጋ ነው። በዚህ በቤንሻንጉል መተከል ዞን እና በጃዊ አካባቢ ያለው ሁኔታ የበለጠ እንዲረጋጋና ሰላማዊ ሁኔታው እንዲጎለብት ተጨማሪ የጸጥታ አካላት ወደዛ እንዲገቡ እየተደረገ ነው። በሌሎች ለስጋት የተጋለጡ አካባቢዎችም ተጨማሪ የጸጥታ አካላት እንዲሰማሩና ተጠያቂነት ባለበት ሁኔታ ዜጎችን እንዲታደጉ ሁላችንም በቅርብ የምንከታተለው ስራ ስለሆነ ዳገር የምንከተለው ፍኖተ ካርታ ይህንን እየተመለከተ እንደሆነ ለመግለጽ ነው።
በሁሉም ከተሞች የተካሄደው ሰላማዊ ሰልፍ ያለምንም ጸጥታ ችግር መጠናቀቁን የሰልፉ አስተባባሪ ተናግሯል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገበውና አመሰግናለን። ይህ በእንዲህ እንዳለ የቤንሻንጉል ጉሙዝ ክልል የጸጥታና ደህንነት ኃላፊ አቶ አበራ ባይታ በአማራ ክልል ባዊ ብሔረሰብ ዞን በጃዊ ወረዳ በሚኖሩ የጉሙዝ ማህበረሰብ አባላት ላይ የታጠቁ የአማራ ክልል ሰዎች ከፍተኛ ግድያ ፈጽመዋል ሲሉ ከሰዋል። የዚህን ዝርዝር ደግሞ ናኮር መልካ እንደሚከተለው ያስደምጠናል።
ጥቃቱን በተመለከተ ቤኒሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ኦፊሻል ፌስቡክ ፔጅ ላይ መግለጫ ወጥቷል። በአማራ ክልል አዊ የረሰብ ዞን ጃዊ ወረዳ ላይ የሚኖሩ የጉሙዝ ማህበረሰቦች በርካታዎች ናቸው። በአማራ ክልል በታጠቀው ኃይል በርካታ ቁጥራቸው እንታክል ነው ብሎ መግለጽ እስከሚያስቸግር ድረስ
ምን ያህል ይደርሳል?
በጣም ብዙ ነው።
ምን ያህል?
በጅምላ ነው የተጨፈጨፉት።
ከመቼ ጀምሮ? በየትኛው ጊዜ ነው የተደረገው?
የአንድ ቀን ባድ በቅጥፈት ነች። ቀንዋን አጣርቼ ልነግርህ እችላለሁ። የአንድ ቀን ነች። በጅምላ ቁጥሩን እንታክል ነው። በርካታ ማህበረሰብ ነው የተጨፈጨፈው። በጅምላ ነው የተቀበሩት።
ፈጻሚው ማን ነው?
ቋራዮች።
ከየትኛው ቡድን የመጡ ናቸው?
ከአማራ ክልል ነው።
በዚህ ጉዳይ ከአማራ ክልል ጋር ተነጋግረዋል? ምን አይነት ውይይት አደረጉ?
ይሄን እስከ ጃዊ ድረስ በ22 መኪና ጭምር ተጭኖ በስንት መከራ በዛ ባለው የቡድን የፌደራል መከላከያ ኃይል ተለምሎ ነው ኃይሉ ራሱ ትላንትና ሶሆዳ ላይ ተመለሰው።
ከአማራ ክልል ከፍተኛ አመራር ጋር የተደረገው ውይይት አለ? ምን ላይ ተደረሰ? ምን ተባለ?
አሁን ያው በፍልክ መረጃ መለዋወጥ ካለ በተሰጠው መድረክ ተፈጥሮ በዚህ ጉዳይ ላይ ዝርዝር የተመከረበት እንትን የለም።
ከዚህ ጋር ተያይዞ የጣና በለስ የስኳር ፋብሪካም ላይ ጥቃት ተፈጽሞ ሽንኮራ አገዳ ተክሉ ወድሟል የሚባል ወሬ አለ መስሎ?
አዎ፣ መረጃ ትክክል ነው። ሰዎቹ ተመልሱ ከተባሉ በኋላ በመከላከያ ተለምኖ ሌሎች ውይይትም ከተደረገ በኋላ በስሜትና በንዴት ጣና በለስ ስኳር ፕሮጀክት የሆነው የሽንኮራ አገዳ እርሻ ላይ እሳት ለኩሶ ይልበት ምጣም እንዳለ መረጃዎች አሉ።
አሁን ያለው ሁኔታ ምን ይመስላል? በጃዊም ሆነ በእናንተ አካባቢ?
አሁን በእኛ በተለይ በዳንጉር እና በማንቡክ አካባቢ በግልገል በለስ እና ማንዱራ ወረዳዎች አንዳንድ ቦታ ላይ ነበሩ ችግሮች፣ አሁን ኦልሞስት ቶታሊ ቆሟል። የአማራ ክልል ጃዊም ቢሆን በቂ መከላከያ ኃይል በመግባቱ አካባቢ ላይ የነበረው ግጭት ቆመበት ሁኔታ ነው ያለው። ስለዚህ አሁን አንጻራዊ ሰላምና የህዝብ መድረኮች በየደረጃው እየተካሄዱ ያሉበት ሁኔታ ነው ያለው። ማለት በተለይ ፊት የነበረው ችግሩ መነሻ ዳንጉር ወረዳ አይጥቃ ቀበሌ የነበረው ችግር ነው። እሱንም ተከትሎ የክልሉ መስተዳደር ሳይቀር በየቀበሌው ማህበረሰቡ አለበት የሚባለው ጎጆች ላይ እሱ ራሱ እየዞረ ሌሎች ከፍተኛ አመራሮችም ህዝቡን እያረጋጉ ባሉበት ሁኔታ ላይ አንደኛ እንደዚህ አይነት የጅምላ የሚመስል ግድያ መፈጸም ፍጹም የሰብአዊነትና መወገዝ ያለበት ተግባር ነው። ስለዚህ የአማራ ብሔራዊ ክልላዊ መንግስትም የፌዴራል መንግስትም ቢሆን እነዚህ አጥፊዎቹን ተከታትለው ለህግ የማቅረብ ስራ እንዲሰራ እኛም ብርቱ ግፊት የምናደርግ ነው የሚሆነው በኛ ክልል።
በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የአማራ ክልል የጸጥታ ባለስልጣናትን ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን። የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ በነገው ዕለት በአዲስ አበባ ቲያትርና ባህል አዳራሽ ሳንሱር የባህል ትግልና ነጻነት የተሰኘ ውይይትና የኪነ ጥበብ ድግስ ተሰናድቷል። በሰላም ኢትዮጵያ የተሰናደው ይህ መድረክ ተመልካቾች በነጻ እንዲታደሙበት እንደታቀደ፣ በጋዜጠኝነቱና በኪነጥበቡ ዓለም የታወቁ ሰዎች እንደሚሳተፉበት አስተባባሪዎች ለአሜሪካ ድምፅ ራዲዮ ዛሬ ተናግረዋል። ስለ ዝግጅቱ ዓላማና ይዘት ይነግረን ዘንድ የዝግጅቱ አስተባባሪ የሆነውን ረዳት ፕሮፌሰር ሱራፌል ወንድሙን ጠይቀናል። ሱራፌል የዝግጅቱን ዓላማ በመዘርዘር ይጀምራል።
የዚህ በቅርቡ የሚከበረው ወይም ደግሞ አሁን እየተከበረ ያለውን ከሜይ 1 እስከ ሜይ 3 ማለት ነው የዩኔስኮ የዓለም የፕሬስ ነጻነት ቀን ወይም ደግሞ በአማርኛ ጥሩ ነው የመናገር ነጻነት ቀን ስለሚሆን ለጋዜጣና ለኤሌክትሮኒክ ሚዲያ ወይም ለሶሻል ሚዲያ ብቻ ሳይሆን ለሌሎችም ለክሬቲቪቲ የፈጠራ መብት የምሁራዊ ነጻነት የምንላቸውን ጭምር ከመናገር ጋር ስለሚያቀርብ እሱን ይዘን ብዙ ጊዜ ፕሬስ ላይ ብዙ አፈናዎች ተካሂደዋል፣ ብዙ ትግሎች ተካሂደዋል። ግን ደግሞ የባህል ትግል የፕሬስ ብቻ አይደለም። ፕሬሱንም ይዞ አጠቃላይ በባህሉ ዙሪያ ምን ሲካሄድ ነበረ፣ ትግሎች በስንጥቆች ውስጥ ብዙ ተካሂደዋል፣ ስንጥቆችን ለመፍጠርም ብዙ ተካሂደዋል። አበሳዎች፣ ጭንቅና ጥቦች ነበሩ ባለፉት ዓመታት። ስለዚህ እነሱም ደግሞ ሴሌብሬት ማድረግ ደግሞ ማመስገን እንደገና ደግሞ ነጻነትን በዚህ የሽግግር በሚመስል ሰዓት ላይ ነጻነትን እንዴት ነው መተለም ያለብን በሚል ዙሪያ መነጋገር አለብን። ይህም የዓለም የንግግር የመናገር ነጻነት ቀንን አስመልክተን በሚል ከሰላም ኢትዮጵያ ጋር በመሆን የተሰናዳ ዝግጅት።
በዝግጅቱ ላይ እነማን ይሳተፋሉ? ተመልካቹ ታዳሚው ምን አይነት ቁም ነገር ይዞ እንዲመለስ ነው የምትፈልጉት?
እሺ፣ ዝግጅቱ ሁለት አንጓዎች አሉት። የመጀመሪያው ውይይት፣ በውይይቱ ውስጥ ጋዜጠኛ ተመስገን ደሳለኝ እንዲሁም ገጣሚና ተዋናይ አበባው መላኩ፣ በተለይ የፖለቲክ ጃዝ የሚባለውን ዝግጅት ብዙ ጊዜ በመንግስት ቁጥጥር ስር ያሉ የባህል ተቋማት በአፈና ውስጥ የጨለማ ውስጥ በነበሩበት ጊዜ ምንም እንኳን እዛም ሰፈር የውስጥ ለውስጥ ትግሎች ቢካሄዱም ተለዋጭ ወይም በኢንተርኔቲቭ ቦታዎችን ሴቶች በመፍጠር ትልቅ ሚና የተጫወተው ፖለቲክ ጃዝ እና ያንን በተመለከተ ምን አይነት ትግል ነበር? አሁንስ ነጻ የሚመስለውን ነገር ወይም ደግሞ ነጻነትን እንዴት ታየዋለህ በሚል ተመስገን ደሳለኝ እንደሚናገር ሁሉ አበባው መላኩም ይናገራል። ስለዚህ በፖለቲክ ጃዝ ውስጥ ደግሞ ሰፊ ድርሻ የነበረው ተመልካቹ፣ ስለዚህ መድረኩ ላይ ብቻ ሳይሆን ትግሉ የተካሄደው ከተመልካቹ ጋር ስለሆነ ያንን ደግሞ ያለማሳለፍ ታዳሚ የሆኑት ዶክተር ተዋበች ቢሻው እሳቸው ከተመልካች አንጻር ይናገራሉ። ልጃቸው ታዋቂው ሙዚቀኛ ጆርጋ መስፍን ነጻ አውጪ ባንድ በሚለው በዚህ የፖለቲክ ጃዝ ስራ ውስጥ ለረዥም ጊዜ ተሳትፏል። ስለዚህ እሱን አስመልክተው ሌላኛዋም ድምጻዊት ልጃቸው ብሉት መስፍን የዛ ታዳሚ ነች፣ አዳዥ ነች እና እንደዚህ አድርገው እሳቸው ይናገራሉ። ሌላው የፊልም ሴንሰርሽፕን በተመለከተ በነገራችን ላይ ሌሎቹ በውስጥ ለውስጥ ነበር አፈና በብዛት የሚካሄድባቸው፣ ፊልም ግን በቀጥታ የአዲስ አበባ ባህል ቢሮ በሴንሰርሽፕ ቁጥጥር ስር ያደረገው እና ብዙ ጊዜ እኛ ሚዲያ ላይ ልንሞግት ብንሞክርም በሀገሪቱ አጠቃላይ ስርዓት የተነሳ አልተቻለም። ስለዚህ ያንን መልክቶ አቶ ቤዛነህ ከፋለ የሚባሉ የህግ ሰው የፊልም ፖሊሲ በማርቀቅ ሂደት ውስጥ ይሳተፉ እሳቸው ስለዚያ ይናገራሉ። ከዛ ደግሞ ስሜን ሀያሌ የሚባል የዶክትሬት እጩ ነው። በኬፕታውን ዩኒቨርሲቲ ነው የተማረ ያለ። በጣም ብሩህና በሂስ የተሞላ ሰው ነው። እሱ ነጻነትን እንዴት ነው የምንተልመው በሚል ዙሪያ ይናገራል። እና እነዚህ የመጀመሪያው የውይይቱ አካል ሆነው የሚመጡ ናቸው። ከተኛው አንጓ ደግሞ ሁለተኛው አንጓ ደግሞ ከምሽቱ 11 ሰዓት ተኩል እስከ ምሽቱ 2 ሰዓት ተኩል በኢትዮጵያ አቆጣጠር የሚቀርበው የትርኢቶች የሚቀርቡበት ዝግጅት ነው። ፖለቲክ ጃዝ ወጣትና በጣም ብሩህ ክሪቲካል የሆኑ ገጣሚዎች ይቀርባሉ። በጃዝ ታጅበው በነጻ አውጪ ባንድ ማለት ነው። ከዛ ባሻገር ሮቤል ተመስገን የሚባል በዓለም አቀፍ ደረጃ እጅግ እውቅና ያለው ሰዓሊና ፐርፎርማንስ አርቲስትም ጭምር ነው። እሱ ደግሞ የሚገርም ስራዎች አሉት። ከዛሬ 5-6 ዓመታት ጀምሮ የጋዜጦችን ሁኔታ የሚገርም የኪነጥበብ አድርጎ የሰራው ስራ አለ እና እሱን ያቀርባል በኤግዚቢሽን መልክ፣ እንዲሁም ደግሞ የተወሰኑትን በማንበብ ይተውናቸዋል በሙዚቃ ታጅቦ። ከዛ እያዩ ፈንገዝ አዲስ አጀንዳ የሚል የዚህም ዘመን ደግሞ የሚተች ስራ እያቀናጀ ነው። ግሩም ዘነበ በነገው ዕለት አዲስ ስራውን የ20-25 ደቂቃ የሚሆን ለተመልካች ያቀርባል። ስለዚህ እነዚህ ናቸው የምሽቱ ዝግጅቶች ማለት ነው።
አንድ የመጨረሻ ጥያቄ ልጨምር። ፕሬሱ እንግዲህ ዜናን እውነታን ለህዝብ በማዳረስ ላይ የተመሰረተ መስክ ነው። ኪነ ጥበብ ደግሞ የራሱ የፈጠራ አድማስ ያለው በምናብ ውስጥም የሚቆይ አይነት ዘርፍ ነው። ሁለቱን በአንድ መድረክ ለማምጣት ወይንም ስለ ሁለቱ በአንድ መድረክ ላይ ለማውራት ምን ያክል መግባቢያ ቦታ መግባቢያ ስፍራ አገኛችሁለት?
በጣም ጥሩ ጥያቄ ነው። በቅርቡ ብዙ በሚዲያዎች ላይ ውይይት እየተካሄዱ ነው። እኔ የተሳተፍኩባቸው ብዙ አሉ። እውነቱን ለመናገር ሀብታሙ፣ አንድ የበለጠ በጥልቀት ማሰብ ያለብን ጋዜጠኝነትን በትምህርት ቤት ደረጃ እና በንድፈ ሀሳብ ደረጃ በድጋሚ ማሰብ መቻላለን። ፈጠራና ጋዜጠኝነት ቀጭን በሆነ መስመር ላይ የሚጓዙ መሆናቸውን ድጋሚ ማሰባል። እውነታን እንዳለ የሚዘግብ ኒውትራል ነው፣ ከጥግ ሆኖ ነው ጋዜጠኝነት የሚዘግበው የሚለው አስተሳሰብ በእጅጉ በክሪቲካል ስተዲስ በተለይ በካልቸራል ስተዲስ እየተጠየቀ ያለ አስተሳሰብ ነው። በዚህ አሁን በአሁኑ ዝግጅት ብዙ ነገር ልናገር አልችልም። ምናልባት ሌላ መድረክ እናመቻቸው። ምን ለማለት ነው ግን የውክልና የሪፕሬዘንቴሽን ጥያቄ አንዱ በመሰለው መልኩ ወደ ሚዲያው ስለሚያመጣው ሳናውቀው ፊክሽን ውስጥ እንገባለን። ምክንያቱም እያንዳንዱ የሚዲያ ተቋም አንዳች አይዲዮሎጂ ማመልከት አይችልም። ስለዚህ አይዲዮሎጂን ማንሸሸው ከሆነ ጋዜጠኝነትን በምን መልኩ ነው ደግሞ ማሰብ አለብን ብለን መነጋገር አለብን። ግን በነገው ዕለት የሚያገናኘን አንድ ክር ግን የመናገር የማሰብ የመፍጠር ነፃነት ጉዳይ ነው ሁላችንም አንድ ላይ የሚያመጣ።
ረዳት ፕሮፌሰር ሱራፌሩ ወንድሙን ነበር ያዳመጣችሁት። በነገ ዕለት የሚካሄደውን ሳንሱር የባህል ትግልና ነጻነት የተሰኘ ዝግጅት በተመለከተ ነው ማብራሪያ ሲሰጠን የቆየው። ዝግጅቱ ከቀኑ 8 ሰዓት ተኩል እንደሚጀምር አክሎ ነግሮናል። እናመሰግናለን። ቀጣዩ መሰናዶ ወደ ምስራቅ ኢትዮጵያ ድሬዳዋ ይወስደናል። ድሬዳዋን ከጥም በተወሰነ መንገድ ይታደጋታል የተባለ የግንባታ ስራ በዛሬው ዕለት ተመርቋል። ዘጋቢያችን አዲስ ቸኩልም በዚያው ነበር፣ ቀጣዩን ዘገባ ልኮልናል።
ለበርካታ ዓመታት ቁልፍ የድሬዳዋ መልካም አስተዳደር ችግር ሆኖ የዘለቀውን የንጹህ መጠጥ ውሃ አቅርቦት ጥያቄ ይፈታል የተባለ ፕሮጀክት ዛሬ በድሬዳዋ ቦረንዳጀን ተመርቋል። ፕሮጀክቱ በዓለም ባንክ 18 ሚሊዮን ዶላር ብድር፣ 4.2 ሚሊዮን ዶላር እርዳታ እንዲሁም በድሬዳዋ 375 ሚሊዮን ብር በጀት በአጠቃላይ 900 ሚሊዮን ብር ወጪ እንደሆነበት በመድረኩ ተገልጿል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሐመድ ሙሴ በተለይ ለቪኦኤ ስለ ፕሮጀክቱ እንዲህ ይላሉ።
አዲስ አበባ ካሉት ውጭ በተለይም በሀገር ደረጃ ትልቁ የውሃ ፕሮጀክት ነው። ፕሮጀክቱ 14 የውሃ ጉድጓዶች እንዲሁም ደግሞ ከ500 እስከ 9000 ሜትር ኪዩብ መያዝ አቅም ያላቸው ትላልቅ የውሃ ድርካዎች እና 4 ትላልቅ የመክፊያ ጣቢያዎች ወይ ደግሞ ፓምፒንግ ስቴሽን ብለን የምንጠራቸው ትላልቅ ጄኔሬተሮች እንዲሁም ደግሞ ራሱን የቻለ ትልቅ ለፕሮጀክቱ የሚያስፈልግ የመብራት የተዘረጋበት እና ከ93 ኪሎ ሜትር 92 ኪሎ ሜትር በላይ የመስመር ዝርጋታ የተዘረጋበት ነው። በጣም ሰፊ ፕሮጀክት ነው። ፕሮጀክቱ አጠቃላይ ሁለት የውሃ ክልሎች አሉት። አንዱ ቶሜ ብለን የምንጠራው ነው። ቶሜ ብለን የምንጠራው 5 ጉድጓድና አንድ የመክፊያ ጣቢያ እንዲሁም ደግሞ አንድ ባለ 4 ሚሊዮን ሊትር መያዝ የሚችል የማሰራጫ ውሃ ድርካ አለው። ይሄ ፕሮጀክት ከነሐሴ 30 ጀምሮ ወደ አገልግሎት የገባበትና 2011 የበጀት ማለት የአዲስ አመት ለህብረተሰቡ በዛ አካባቢ ላለው ሙሉ በሙሉ የውሃ አገልግሎት ያገኘበት ሁኔታ ነው ያለውና ቀሪው ደግሞ 9 ጉድጓዶችና አጠቃላይ 2-3 የመክፊያ ጣቢያ እንዲሁም ደግሞ ቀሪዎቹ ወደ 8 የሚሆኑ የውሃ ድርካዎች የመያዝ አቅማቸው ይለያያል። ትልቁ 4 ሚሊዮን ሊትር፣ ትንሹ ደግሞ 500 ሺህ ሊትር የመያዝ አቅም ያላቸው ነው። ይሄን ፕሮጀክት ቢሆን በተለያየ ደረጃ ነው ወደ አገልግሎት ያስገባ ነው።
በምረቃው ላይ ንግግር ያደረጉት የድሬዳዋ አስተዳደር ምክትል ከንቲባ ማህዲ ጊሬ የድሬዳዋን የንጹህ መጠጥ ውሃ ሽፋን ከ45% ወደ 90% እንደሚያሳድገው ገልጸዋል። አቶ ማህዲ አክለውም ቀሪውን ያስተዳደሩን የውሃ ፍላጎት ለማሟላት ተጨማሪ 600 ሚሊዮን ብር እንደሚያስፈልግ ገልጸው ለዚህም የፌደራል መንግስትን ድጋፍ ጠይቀዋል።
ይህ ፕሮጀክት በተጀመረበት ወቅት በነበረው የበጀት እጥረት ምክንያት የከተማችን አንድ ቀበሌ የሆነው የመልካ ጅብዶ አካባቢ የተከነሰ ከመሆኑም ባሻገር በአሁኑ ወቅት በአስር ሺዎች ለሚቆጠሩ ዜጎች የስራ እድል እንደሚፈጥር ለሚጠበቀው የኢንዱስትሪ ፓርክ አካባቢ ተገንብቶ በቅርቡ ስራ እንደሚጀመር ይጠበቃል። በመሆኑም በቀጣይ በአካባቢው የተሟላ የውሃ አቅርቦት እንዲኖር ለማድረግ ለያዝነው እቅድ የውሃ መስኖ ኢነርጂ ሚኒስቴር፣ የገንዘብ ሚኒስቴር፣ የዓለም ባንክ ለዚህ ፕሮጀክት እውን መሆን ከጎናችን እንደምትሆኑ ሁሉ ድጋፋችሁ እንዳይለየን በዚህ አጋጣሚ አደራ ለማለት እፈልጋለሁ። በተጨማሪም እንደሚታወቀው በከተማችን የውሃ አቅርቦትና ስርጭት ላይ ትልቅ ተግዳሮት የሆነው የቧንቧ በካልሲየም ባይካርቦኔት ወይም በተለምዶ ጨው የመድፈን ችግር ነው። ለዚህ ችግር መፍትሄ የሚሰጥ ጥናት የተሰራ ቢሆንም ጥናቱን ተግባራዊ ለማድረግ የሚያስፈልገው በጀት ካስተዳደሩ አቅም በላይ በመሆኑ ለዚህ ድጋፋችሁ እንዳይለየን ለመጠየቅ እወዳለሁ።
የፌደራል ውሃ ማዕድንና ኤነርጂ ሚኒስትር ዶክተር ስለሺ በቀለ በበኩላቸው ተቋማቸው የድሬዳዋን የመጠጥ ውሃ ብቻ ሳይሆን የፍሳሽ አወጋገድ ችግር ላይም ድጋፍ እንደሚያደርግ ያስታወቁት
የከተማዋ አዲስ መስፋፋት ምክንያት የሚያስፈልጉ ማስፋፊያዎችን መስተዳደሩ ትኩረት በመስጠት ቀደም ክቡር ምክትል ከንቲባውና የውሃ አገልግሎት ኃላፊ እንደገለጹት ማስፋፊያ ስራዎች እንዲሰሩ ከዚሁ ከወዲሁ በአጋጣሚውን ለማሳሰብ ወዳለው ሚኒስቴር መስሪያ ቤቱም ከዚህ ስራ ጋር ከጎናችን እንደሚሆን ለመግለጽ ወዳለው። በዚህ አጋጣሚ በፌደራል ደረጃ ተቀናጀ የከተማዎች ሳኒቴሽን ስርዓት ለመዘርጋት ከተመረጡ 23 ከተሞች መካከል የድሬዳዋ ከተማ አንዷ በመሆኗ እንኳን ደስ ያላችሁ ይላልኩኝ። ይህንን የፍሳሽ አወጋገድ ፕሮጀክት ከግቡ ለማድረስ የከተማ መስተዳድርና ህብረተሰቡ ከወሰን ማስከበር ጋር ያሉትን ችግሮች በጊዜው መቅረፍና ተገቢውን ድጋፍ በማድረግ ፕሮጀክቱ በተያዘለት ጊዜ ምጣኔ እንዲጠናቀቅ እንዲያደርግ በዚህ አጋጣሚ ጥሪ ለማስተላለፍ ወዳለሁ።
የድሬዳዋ የመጠጥ ውሃ አቅርቦት ችግር የመቋቋሟን ከተማ ነዋሪዎች ለአመታት ሲያማርር የቆየ ነው። የአሜሪካ ድምጽ ሬዲዮም ተደጋጋሚ ሽፋኖችን ሲሰጥ ቆይቷል። የገንደ ቆሬ ካባ ሰፈር ነዋሪ የሆኑት አቶ አክሊሉ ተፈራ እንዲህ ይላሉ።
በየስንት ቀኑ ነው የሚታገኙት? በየአራት ቀኑ በየአምስት ቀኑ ይመጣ ይችላል። ያም ካልሆነ ደግሞ ጭራችሁንም አይወጣም ወደ ላይ ተደጋጋሚ ታች ነው። አንድ ሰው ነው የሚያስቀደው። በቃ መሸጥ መለወጥ እዛ ያንድ ሰው ብቻ ነው ወንዙ ጋር ያለው። ሌላ ወር ላይ ያለው እየገዛን የሚጠቀመው።
ከዚህ ባሻገር ሌሊት ሌሊት ብቻ ውሃ የሚመጣባቸው መኖራቸውንና ውሃው የጥራት ችግር እንዳለበት ክሎሪን በአግባቡ እንደማይጨመርበት ቅሬታ ይቀርባል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሐመድ ሙሴ ስለሚቀርበው ቅሬታ እንዲህ ይላሉ።
ተፈረቃው አሁን በተለይ ማን ቀድም ከተቀሰሱት ከቀበሌ 04 እና 03 ውጭ ሌላ ቦታ ላይ ውሃ አለ ብለን ነው የምናስበው። ከጥራት ጋር ታይዞ ድሬዳዋ ላይ ትልቁ የውሃ ሁለት ነገር ነው ያለው። ድሬዳዋ አንዱ ሃርድነስ ብለ የምንጠራው የካልሲየም ባይካርቦኔት ነው፣ መስመሮቹ በጨው የመዘጋት ማለት ነው። ሁለተኛው ውሃ አንዳንዴ ከለሩ ቀይ የመሆን ነው። ቶሜ ላይ ሄደ እንደሆነ አንቺ እዛ ለማጣሪያ የሰራ ነው አለ። ዞሮ ዞሮ አሁንም ቢሆን ውሃው አንዴ ሁለት ቀን ሳይመጣ ሲቀር መስመሩ ጋር በተለይ አይረን የተወሰነ መልኩ የድሬዳዋ ውሃ ስላለው ቀይ ሆኖ የመምጣትና የተወሰነ ውሃውም ሲቆይ ሽታ የማምጣት ነገር አለው። ይሄ ከአይረን ጋር የሚያያዝ ነው፣ የተለየ የጥራት ችግር አይደለም። ዞሮ ዞሮ እነኛ ነገሮች ለአይን አንዳንዴ ቀይ ሆኖ ሊያስጠላ ይችላል። የመጀመሪያ አንድና ሁለት ባልዲ እንደዛ ይሆናል ብዙ ጊዜና እሱን ከጤና ጋር ታይዞ ችግር ባይኖረው ማለት ነው። የክሎሪኑ ካሁን በፊት በእጅ ነበር ሲሞላ የነበረው። አሁን በዚህ ፕሮጀክት ሙሉ ወደ ስራ ስናስገባ አውቶማቲክ ነው። እያንዳንዱ ከውሃ ጣቢያ የሚወጣውን ራሱ ሴንስ እያደረገ እየጨመረ የሚሄድበት ሁኔታ ነው ያለው እና ያንንም ችግር የምንወጣበት ሁኔታ ነው ያለው። ግን በየጊዜው በቤት ደረጃ በሪዘርቫየር ቦታዎች ላይ ቴስት እየተወሰደ ስራዎች እየተሰሩ ነው እና እነኚህ ነገሮች በህብረተሰቡ የሚነሱ ናቸው። ቅድም በጠቀስኩት መንገድ ከአገልግሎት አሰራር ጋር ቢያያዝ ከውሃ ጥራት አጠቃላይ ያሉትን ነገሮች በየጊዜው እያየን በማስተካከል ላይ እንሰራለን። ባለፉት አመታት በዋናነት ውሃ ለህብረተሰቡ ማቅረብ ላይ ነው በጣም ትኩረታችን የነበረው። አሁን ግን ያን ውሃ ማቆየትና አገልግሎት አሰጣጡን ደግሞ ማሻሻል ላይ በተለየ መልኩ ትኩረት እንሰጣለን።
አቶ መሐመድ እስከዛሬዋ ቀን ድረስ የውሃ ችግሩ ያልተቀረፈባቸው ከዚራና ገንደቆሬ እንደሆኑ ገልጸው እነሱም መስመራቸው ላይ ፍተሻ ተደርጎ በአንድ ሳምንት ውስጥ የፈረቃ ስርጭቱ ሙሉ በሙሉ እንደሚቀረፍ ገልጸዋል። ከዚህ በፊት የከፋ የውሃ ጥረት ካለባቸው ሰፈሮች አንዱ የሆነው የለጋሬ ነዋሪ የሆኑት ወይዘሮ ኑሪያ ሰኢድን ስለ ሰፈራቸው የውሃ ጥረት ጠይቂያቸው ነበር።
የት ሰፈር ነው የምትኖሩት? ለጋሬ እዚህ አካባቢ የውሃ ጥረት ያለው? ያንቺ ደስታውን
የለም ብሎ ነው
ስድስት ዓመት የፈጀው ፕሮጀክት ተጓተተ እየተባለ የሚወቀስ ሲሆን አቶ ማህመድ ወቀሳው ተገቢ ነው ብለው መንስኤው ግን ከባለድርሻ አካላት በአግባቡ ያለ መቀናጀት እና በአማካሪዎች እና ተቋራጮች በኩል ደግሞ ከማስፈጸም አቅሙ ውስንነት የተነሳ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮቻችን እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። የዛሬውን ጋቢና ቪኦኤ በዚሁ አጠናቀናል። ነገ ከጽዮን ግርማ ጋር ተመልሰን እንመጣለን። የቸር ምሽት ይሁንላችሁ። ደህና ደሩ።
VOA. Sono Andrea Donis America.